ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ነሐሴ 30 2015 ዓ.ም መሰናዶ ጀመረ። ከአዲስ አበባ ውጪ ባሉ ከሁሉም የሀገሪቱ አካባቢዎች በሽግግር ፍትህ ፖሊሲ አማራጭ ማዕቀፎች ዙሪያ ከህዝብ ግብአት የማሰባሰብ ስራ መጠናቀቁን የብሔራዊ የሽግግር ፍትህ ፖሊሲ የባለሙያዎች ቡድን አስታወቀ።
በክልል ደረጃ 12 ክልሎች ሸፍነናል። ሲጨመር አንድ የከተማ አስተዳደር ድሬዳዋን በድሬዳዋን በተሳካ ሁኔታ የሽግግር ፍትህ የምክክርና የግብዓት የማሰባሰብ ስራዎችን አከናውነናል።
የቡድኑ አስተባባሪ ዶክተር ታደሰ ካሳ ናቸው። ዝርዝሩ ቆየት ብሎ ይደመጣል። በሌላ ርዕስ ደግሞ መቀሌ ላይ ከነገ በስቲያ ለጠሩት ሰላማዊ ሰልፍ ቅስቀሳ ላይ የነበሩ የአመራር አባሎቻቸው እንደታሰሩባቸው 3 የትግራይ ተቃዋሚ የፖለቲካ ፓርቲዎች ገልጸዋል። ወደ በኋላ ላይ ከዜና በኋላ የምንመለስበት ይሆናል። ይህና ሌሎች መሰናዶችን ይዘን ወደ እናንተ የመጣ ነው። ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የምሽቱን መሰናዶ እየመራው ኤደን ገረመው አብሬያችሁ ቆያለሁ። ኤልያስ አስማረ ስርጭቱን ከስቱዲዮ በመሆን ይከውንልናል። እንዲሁም ደግሞ ቆንጅታዬ የምሽቱን አርትዖት ትፈጽማለች። ከአሜሪካ ድምጽ ካሉ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን እንድታመሹ እንጋብዛለን። ስርጭቶቻችን ከመደበኛው የሬዲዮ ሞገድ በተጨማሪ በሳተላይት ቪኦኤ ቨርቹዋል ቻናል 57 ዲግሪ ዌስት ላይ እንድትከታተሉ እንጋብዛለን። እንዲሁም ደግሞ በቪኦኤ አማሪክ የፌስቡክ ገጽና ድረገጽ ላይ ትከታተሉ ተሉ ዘንድ እየጋበዝን አሁን ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገራለን።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ እንግዲህ ወልዴ ነኝ። የኤርትራ ጦር ከሰላም ስምምነቱም በኋላ በትግራይ የጦር ወንጀልና ምናልባትም በሰብአዊነት ላይ ያነጣጠረ ወንጀል ፈጽሟል ሲል የሰብአዊ መብት ድርጅቱ አምነስቲ ኢንተርናሽናል ዛሬ መክሰሱ፣ እስራኤል ኤርትራውያንን በጅምላ ከማባረር እንድትቆጠብ የተባበሩት መንግስታት ድርጅት መጠየቁ፣ እንዲሁም አዲሱ የኒጀር ጠቅላይ ሚኒስትር ከኤኮዋስ ጋር ስምምነት ላይ ይደረሳል የሚል ተስፋ እንዳላቸው መናገራቸው የሚሉት ለምሽቱ ከያዝናቸው ዜናዎች ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። በሰሜን ኢትዮጵያ ጦርነት ከኢትዮጵያ ጦር ወገን በመሆን ተሳትፎ የነበረው የኤርትራ ጦር ከሰላም ስምምነቱም በኋላ በትግራይ የጦር ወንጀልና ምናልባትም በሰብአዊነት ላይ ያነጣጠረ ወንጀል ፈጽሟል ሲል የሰብአዊ መብት ድርጅቱ አምነስቲ ኢንተርናሽናል ዛሬ ከሷል። ድርጅቱ እንዳለው ከሰላም ስምምነቱ በኋላም ሲቪሎች መደፈር፣ ባርነትና ግድያ እንደሚፈጸምባቸው ገልጿል። ከሁለት ዓመታት በፊት ኤርትራ የኢትዮጵያን ፌዴራል ኃይል በመደገፍ ጦሯን ወደ ትግራይ መላኳን ተከትሎ በዩናይትድ ስቴትስ ማዕቀብ ተጥሎባት ነበር። ጦሯም በሁለት ዓመት ጦርነቱ ጊዜ በግድያ መድፈር እና ዘረፋ ክስ ሲቀርብበት እንደነበር የኤፍፒ ዘገባ አስታውሷል። በጥቅምት ወር በፌዴራል መንግስትና በትግራይ አማጽያን መካከል የተፈረመው የሰላም ስምምነት የኤርትራ ኃይሎች ከትግራይ እንዲወጡ የሚጠይቅ ነበር ያለው ሪፖርቱ፣ ኤርትራ የስምምነቱ አካል አለመሆኗን እንዲሁም ጦሯ አሁንም በድንበር አካባቢ እንደሚገኝ ነዋሪዎች በመናገር ላይ መሆናቸውን አመልክቷል። የኢትዮጵያና የኤርትራ መንግስታት ለአምነስቲ ቅድመ ሪፖርት መልስ እንዳልሰጡ የሰብአዊ ድርጅቱ አስታውቆ ሁለቱም መንግስታት ክሱን በተመለከተ ምርመራ እንዲያደርጉ ጠይቋል። በአፍሪካ ህብረት አማካኝነት የተደረሰው የሰላም ስምምነትን ያዳክማል በሚል ኢትዮጵያ በዓለም አቀፍ አካላት ምርመራ እንዲደረግ የሚደረገውን ግፊት እንደማትቀበል ስታስታውቅ ቆይታለች። የኤርትራው ፕሬዝደንት ኢሳያስ አፈወርቂ በያዝነው የፈረንጆች ዓመት መጀመሪያ ላይ በናይሮቢ ኬንያ በሰጡት ጋዜጣዊ መግለጫ ላይ በሰብአዊ መብት ድርጅቶች የሚቀርበውን ክስ ቅዠት ነው ሲሉ አጣጥለዋል። ይህ በእንዲህ እንዳለ እስራኤል ኤርትራውያንን በጅምላ ከማባረር እንድትቆጠብ የተባበሩት መንግስታት ድርጅት ጠይቋል። ድርጅቱ እንዳለው የእስራኤል ባለሥልጣናት በዛቱት መሠረት ኤርትራውያን ጥገኝነት ጥያቄዎችን ከአገሪቱ የሚያስወጡት ከሆነ ዓለም አቀፍ ሕግን እንደሚተላለፉና ከፍተኛ የሰብአዊ ችግር እንደሚያስከትል አስታውቋል። በኤርትራ መንግስት ደጋፊዎችና በተቃዋሚዎች መካከል ባለፈው ቅዳሜ በቴል አቪቭ እስራኤል በተፈጠረ ግጭት በደርዘን የሚቆጠሩ ሰዎች መጎዳታቸውንና ንብረትም መውደሙን ተከትሎ የአገሪቱ ባለስልጣናት በግጭቱ የተሳተፉ ኤርትራውያን ጥገኝነት ጠያቂዎችን ከሀገር እንደሚያስወጧቸው ዝተው ነበር። የኤርትራን 30ኛ ዓመት የነጻነት ቀን አስመልክቶ በቴል አቪቭ ተዘጋጅቶ በነበረ ክብረ በዓል ላይ የኤርትራ መንግስት ደጋፊዎች በአንድ ወገንና ተቃዋሚዎች በሌላ ወገን ተሰልፈው በተፈጠረ ኃይል የተቀላቀለበት ግጭት አያሌዎች ተጎድተዋል። የፖሊስ አባላትም ጉዳት እንደደረሰባቸው ለማወቅ ተችሏል። የተፈጠረው ግጭት እጅግ እንዳሳሰበው የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ገልጾ መረጋጋት እንዲኖርና ሁለቱ ወገኖች ሁኔታውን ከማባባስ እንዲቆጠቡ ጠይቋል። ባለፈው ሰኔ በወጣ መረጃ 17850 ኤርትራውያን ጥገኝነት ጠያቂዎች በእስራኤል እንደሚገኙ ታውቋል። በግጭቱ 170 ጥገኝነት ጠያቂዎችና በደርዘን የሚቆጠሩ የእስራኤል ፖሊስ አባላት እንደተጎዱ የስደተኞች ኮሚሽኑ አስታውቋል። የተባበሩት አረብ ኤሚሬትስ በኬንያ በመካሄድ ላይ ባለው የመጀመሪያው የአፍሪካ የአየር ንብረት ጉባኤ ላይ 4.5 ቢሊዮን ዶላር ለንጹህ ኃይል መዋለ ንዋይ እንደምትመድብ ቃል ገብታለች። ትናንት ሰኞ በኬንያ በተጀመረው ጉባኤ ተሳታፊ የሆኑት የአገራት መሪዎችና ዓለም አቀፍ ድርጅቶች የአየር ንብረት ለውጡ በአገሪቱ እያደረሰ ያለው ድርቅና ጎርፍ በሚሊዮን የሚቆጠሩ ሰዎችን ማፈናቀሉን፣ ድህነትንና ረሃብን ማባባሱን ተናግረዋል። ይህን አስከፊ ጉዳት ለመዋጋት የሚያስችል ጠንካራ ድምፅና ተጨማሪ ገንዘብ ድጋፍም እንዲደረግ ጥሪ አቅርበዋል። ቀውሱ ዕድሎችንም የፈጠረ መሆኑን የተናገሩት የኬንያው ፕሬዚደንት ዊልያም ሩቶ በችግር ላይ ያተኮሩ ውይይቶች ወደ መፍትሄ የተኮሩ እርምጃዎች እንዲሸጋገሩ ጠይቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ በበኩላቸው አፍሪካ ለአየር ንብረት ለውጥ መከሰት ያላት አስተዋጽኦ አነስተኛ ቢሆንም ከበለጸጉ አገሮች አንጻር ሲታይ ያልተመጣጠነ ተጽዕኖ እንደሚደርስባት አጽንኦት ሰጥተው ተናግረዋል። የአየር ንብረት ለውጥ ተቃዋሚ ተሟጋቾች በበኩላቸው ጠንካራ እርምጃ እንዲወሰድ ጠይቀዋል። አድማጮች፣ በዚህ ጉዳይ ላይ ሰፋ ያለ ዘገባ በመጽሔት ክፍለ ጊዜያችን ይኖረናል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የአሜሪካ የማዕከላዊ አፍሪካ አገራት የኢኮኖሚ ማህበረሰብ ኢካስ ኢኳቶሪያል ጊኒ ላይ ባደረገው ልዩ ጉባኤ ጋቡንን ከአባልነት አግዶ የፖለቲካ ልዩነቶችን በኃይል ለመፍታት የሚደረግ ጥረትን አውግዟል። በጋቦን አሊ ቦንጎ በመፈንቅለ መንግሥት ከተወገዱ ወዲህ በመጀመሪያው ቀን በለቀቁት የቪዲዮ መልእክት ዓለም አቀፍ እገዛ ከጠየቁ ወዲህ አልታዩም። ጋቦን ወደ ሕገ መንግሥታዊ ሥርዓት እንድትመለስና በአገሪቱ የሚገኙ ተቋማት መልሰው እንዲከፈቱ የኢኮኖሚ ማኅበረሰቡ ጠይቋል። ሕገ መንግሥታዊ ባልሆነ መንገድ ሥልጣን መነጠቁ ጋቦን ከኢኮኖሚ ማኅበረሰቡ መታገዷን ኢካስ አስታውቋል። ከአምስት ቀናት በፊት ወታደራዊ ኦፊሰሮች በብሔራዊ ቴሌቪዥን ቀርበው ስልጣኑን መቆጣጠራቸውን አስታውቀው ፕሬዚደንት አሊ ቦንጎን በቁምር ስር አውሏቸዋል። ልጃቸው ንረዲን ቫለንቲንም በአገር ክህደት ተወንጅለው በቁጥጥር ስር ውለዋል። የሁንታው መሪ ጄኔራል ብሪስ ንጉዌማ ትናንት ሰኞ ጊዜያዊ ፕሬዚዳንት በመሆን ቃለ መሐላ ፈጽመዋል። ስልጣኑን በሲቪል ለሚመራ መንግስት እንደሚያስተላልፉ ቢናገሩም መቼ እንደሚፈጸም ግን ያሉት የለም። ለምርጫ እንደማይቸኩሉም ንጉዌማ አመልክተዋል። በኒጀር አዲስ የተሾሙት ጠቅላይ ሚኒስትር ከምዕራብ አፍሪካ የኢኮኖሚ ማህበረሰብ ኤኮዋስ ጋር ስምምነት ይኖራል የሚል ተስፋ እንዳላቸው ትናንት አስታውቀዋል። ኤኮዋስ በኒጀር መፈንቅለ መንግስት አድራጊዎቹ ህገ መንግስታዊ ስርዓቱን ወደ ቦታው የማይመልሱ ከሆነ ቀጠናዊ ሰራዊቱን እንደሚያሰማራ አስጠንቅቀው የነበረ ቢሆንም ሁንታው ግን ፕሬዚደንቱንና ሌሎችንም ባለሥልጣናት ሾሟል። ከኤኮዋስ ጋር ግንኙነት አላቆምንም፣ በመጪው ቀናቶች ውስጥ ስምምነት ላይ እንደርሳለን የሚል ተስፋ አለን ሲሉ አዲስ የተሾሙት ጠቅላይ ሚኒስትር አሊ ዘይን ትናንት በአንድ ጋዜጣዊ መግለጫ ላይ ተናግረዋል። ሁንታው በዲሞክራሲያዊ መንገድ የተመረጡትን ፕሬዚደንት ሞሐመድ ባዙምን ባለፈው ሐምሌ ከሥልጣን ማስወገዱን ተከትሎ ኤኮዋስ ከበድ ያለ ማዕቀብ ጥሎ ነበር። ይህ በእንዲህ እንዳለ ፈረንሳይ ጦሯን ከኒጀር በአስቸኳይ ታስወጣለች ብለው እንደሚጠብቁ ጠቅላይ ሚኒስትሩ በጋዜጣዊ መግለጫው ላይ ተናግረዋል። በኒጀር መፈንቅለ መንግሥት ከተካሄደ ወዲህ በፈረንሳይ ላይ የሚደረገው ተቃውሞ ሀይሏል። በመዲናዋ ኒያሜ በሚገኝ የፈረንሳይ ወታደራዊ ሰፈር ከፍተኛ ተቃውሞ ተካሂዷል። ቀድሞውንም የፈረንሳይ ጦር ሀገሪቱ ውስጥ እንዲገባ የፈቀደውን ስምምነት እናወግዛለን፣ ቆይታቸው ሕገ ወጥ ነው፣ እያደረግን ያለው ውይይት በአስቸኳይ ከሀገራችን እንዲወጡ ያስችላል ሲሉ ጠቅላይ ሚኒስትሩ ተናግረዋል። በመጨረሻም የሰሜን ኮሪያው መሪ ኪም ጆንግ ኡን ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር ለመገናኘት ወደዛች ሀገር ሊያቀኑ እንደሚችሉ የአሶሴትድ ፕሬስ ዘገባ አመልክቷል። ኪም ጆንግ ኡን የተባለውን ጉዞ የሚያደርጉ ከሆነ በየፊናቸው ከአሜሪካ ጋር መፋጠጥ ውስጥ የገቡት ሁለቱ አገራት መካከል ጠንካራ ትብብር እንዳለ አመላካች ነው ተብሏል። ኪም ጆንግ ኡን በዩክሬን ጦርነት የጦር መሳሪያዋ እየተሟጠጠባት ላለው ሩሲያ መሳሪያ ለማቅረብ ቃል እንደሚገቡ ይጠበቃል። በምትኩም የምግብ፣ የኃይልና የዘመናዊ መሳሪያ ቴክኖሎጂዎችን ከሩሲያ እንደሚጠብቁ ሪፖርቱ ጠቁሟል። ሞስኮውና ፒዮንግያንግ የመጀመሪያውን የጋራ ወታደራዊ ልምምድ እንደሚያደርጉ ይጠበቃል ሲል የሩሲያው የመከላከያ ሚኒስቴር አስታውቋል። ሩሲያ የዩክሬንን መልሶ ማጥቃት ለማምከን ስትሻ፣ ሰሜን ኮሪያ በበኩሏ አሜሪካ ከደቡብ ኮሪያና ከጃፓን ጋር ያላትን ወታደራዊ ቃል ኪዳን በመቃወም በርካታ የሚሳኤል ሙከራዎችን አድርጋለች። ክብራትና ክብራን፣ ለዜና የተመደበው ክፍለ ጊዜ በዚሁ ተጠቃሏል። ለቀሪ ክፍለ ጊዜ ወደ ኤደን መልሳቸዋሉ።
ከዓለም ዙሪያ ለተሰባሰቡ ዜናዎች እንግዲህ ወልዴን አመሰግናለሁ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የሚተላለፍላችሁን የምሽቱን የአማርኛ መሰናዶ ነው። ለዕለቱ የያዝናቸው መሰናዶዎች ይቀጥላሉ። መሰናዶን በመምራት ኤደን ገረመው፣ እንዲሁም ደግሞ በአርቲስቱ ቆንጅት ታዬ፣ ስርጭቱን ከስቱዲዮ በማቀናበር ኤልያስ አስማረ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትዘልቁ ዘንድ በአክብሮት በድጋሚ እንጋብዛለን። አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገራለን። ከአዲስ አበባ ከተማ ውጪ ከሁሉም የሀገሪቱ አካባቢዎች በሽግግር ፍትህ ፖሊሲ አማራጭ ማዕቀፎች ዙሪያ ከህዝብ ግብዓት የማሰባሰብ ስራ መጠናቀቁን የብሔራዊ የሽግግር ፍትህ ፖሊሲ ባለሙያዎች ቡድን አስታወቀ። በ12 ክልሎችና በድሬዳዋ ከተማ አስተዳደር ከማህበረሰቡ በርካታ ግብዓት መገኘቱን የገለጹት የቡድኑ አስተባባሪ ዶክተር ታደሰ ካሳ በሳምንታት ውስጥ ፖሊሲው እንደሚዘጋጅም አስታውቀዋል። በተለያዩ አካባቢዎች ያሉት ግጭቶች በግብዓት ማሰባሰብ ሂደቱ ላይ ተጽዕኖ መፍጠራቸውን የገለጹት ደግሞ የቡድኑ አባል ዶክተር ማርሸት ታደሰ ናቸው። በዚህ ምክንያትም በግብዓት ማሰባሰቡ ሂደት ያልተሸፈኑ ስፍራዎች መኖራቸውንም አስታውቀዋል። የሽግግር ፍትህ ሂደቱ ከሀገራዊ ምክክር ኮሚሽን ጋር ስላለው ልዩነትና አንድነትም ባለሙያዎቹ አብራርተዋል። ኬኔዲ አባተ ዝርዝር ዘገባ አለው።
በኢትዮጵያ በታሪክ ሂደት የተፈጸሙ የሰብአዊ መብት ጥሰቶችና የበደል ትርክቶች ከጊዜ ወደ ጊዜ እየተባባሱ በሄዱበት በአሁኑ ወቅት ያለፉትን ችግሮችና አለመግባባቶች በሽግግር ፍትህ ሂደት ለመፍታት የሚያስችሉ እንቅስቃሴዎች ከተጀመሩ ወራት ተቆጥረዋል። ለሂደቱም የሽግግር ፍትህ ፖሊሲ ለማዘጋጀት የባለሙያዎች ቡድን ተቋቁሞ በፖሊሲ አማራጭ ማዕቀፎች ዙሪያ ግብዓት ሲያሰባስብ ቆይቷል። የሽግግር ፍትህ ፖሊሲ የባለሙያዎች ቡድን ዛሬ በሰጠው ጋዜጣዊ መግለጫ አዲስ አበባ በስተቀር በመላ ሀገሪቱ የውይይትና ግብዓት የማሰባሰብ ስራ መጠናቀቁን አስታውቋል። ዶክተር ታደሰ ካሳ የቡድኑ አስተባባሪ ናቸው።
በክልል ደረጃ 12 ክልሎች ሸፍነናል። ሲጨመር አንድ የከተማ አስተዳደር ድሬዳዋን በድሬዳዋን በተሳካ ሁኔታ የሽግግር ፍትህ የምክክርና የግብዓት የማሰባሰብ ስራዎችን አከናውነናል። የሚቀረን በአዲስ አበባ ከተማ ነው። በአዲስ አበባ ከተማ አራት ዙር ወይም አራት ሳይመልታኔስ የሆኑ የምክክር መድረኮችን እናዘጋጃለን። ከዲያስፖራ ኮሚኒቲ ጋር እስከናልተገናኘን ከዲያስፖራ ኮሚኒቲ ጋር የምንገናኝ ይሆናል። በመጨረሻም ከመንግስት የአስተዳደር መዋቅር ጋር የምናደርገው አንድ ሜጀር የሆነ የኮንሳልቴሽን ኢቨንት ኔክስት ዊክ ላይ ይከናውናል። በዚህም ነው አጠቃላይ የምክክር መድረኮች ዝግጅትና የግብዓት ማሰባሰብ ሂደቱ የሚጠናቀቀው ነው ማለት ነው።
ለሽግግር ፍትህ ትግበራው የሚያስፈልገውን የመጨረሻውን የፖሊሲ ማዕቀፍ የማዘጋጀት ስራ በሳምንታት ጊዜ ውስጥ ሊጠናቀቅ እንደሚችልም ዶክተር ታደሰ ጠቁመዋል። ከአንድ ወር ገደማ በፊት በትግራይና በአማራ ክልሎች ግብዓት የማሰባሰብ ሂደት እንዳልተካሄደ የባለሙያዎች ቡድን መግለጹን በመጥቀስ በእነዚህ ክልሎች ሂደቱ መቼ እንደተካሄደ ከጋዜጠኞች ለተነሳላቸው ጥያቄም ምላሽ ሰጥተዋል።
አማራ ክልል ልክ አሁን የተከሰተው ችግር ከመከሰቱ በፊት ባሉት ሁለት ሳምንታት ውስጥ ነው በአጠቃላይ ምክክሮች ላይ ጨረስ ነው። ከዛ የሚቀጥለው ሳምንት ላይ ወደ ትግራይ ይሄድ ነው እና በክልል ደረጃ እና በከተማ አስተዳደር ደረጃ አሁን ከአዲስ አበባ ከተማ አስተዳደር ውጭ የቀረ ወይም ደግሞ በምክክር ስራዎችና ግባት ማሰባሰብ ሂደቶች ውስጥ ተሳትፎ ያደረገ ከተማ የለም ወይም ደግሞ ክልል የለም ማለት እንችላለን። እንደ አፕሮች ኦፍ ኮርስ እነዚህ ሁለቱ ክልሎችን ካታሳተፍ ወደ ዳታን ወደ አናላይዝ ማድረግ ዳታን ኦርጋናይዝ ወደ ማድረግ ስራዎችና በኋላ ፖሊሲ ወደ መቅረጽ ስራዎች መግባት የምችልበት እድልም የለም። ምክንያቱም ትልቅ ኮንስቲቱንስ ናቸው፣ ብዙ የቫይሌሽን ሂስትሪ ያላቸው ክልሎች ናቸው።
የባለሙያዎች ቡድን አባል የሆኑት ዶክተር ማርሸት ታደሰ በበኩላቸው በኢትዮጵያ ያለው ወቅታዊ የግጭት ሁኔታ በግብአት ማሰባሰቡ ሂደት ላይ ተጽዕኖ ማሳደሩን ጠቁመዋል። ሆኖም በግጭቱ ውስጥ የቅድመ ዝግጅት ስራዎችን ማከናወን የተለመደ ተግባር መሆኑንና ለዋናው የትግበራ ሂደት ግን አንጻራዊ ሰላም የግድ እንደሚያስፈልግ አመልክተዋል።
እንግዲህ እንደምታውቁት ብዙ ሀገራት የለየለት ጦርነት በአንድ አካባቢ በአንድ ክልል በተወሰኑ ክልሎች ብቻ ሳይሆን ሀገሩ እንዳለ ጦርነት ውስጥ ሆኖ የሽግግር ፍትህ ማዕቀፍ ያስፈልጋል የሚል ምክክር ውይይት ጀምረዋል። ይሄ ሰፋ ያለ ልምድ አለ። ከኮሎምቢያ እስከ ብዙ አፍሪካ ሀገሮች ብትሄዱ ለትግበራው ግን አንጻራዊ ሰላም በሁሉም አካባቢዎች መፍጠር ያስፈልጋል። ይሄ የሁሉም ባለድርሻ አካላት ግዴታ ነው። አሁን እኛ ባለንበት የሽግግር ፍትህ ፖሊሲ ማዕቀፍ የማዘጋጀት ሁኔታ ያሉ የተለያዩ የጸጥታ ችግሮች እንደ ተግዳሮት ቢታዩ ቢነሱ የፈለግነውን አይነት ግብአት የማሰባሰብ በአንዳንድ አካባቢዎች እንዳናካሄድ ተግዳሮት ቢሆኑ፣ ለምሳሌ በኦሮሚያ የጸጥታው ችግር ሁለት ያሰብናቸውን ግብአት የማሰባሰብ መድረኮች ማድረግ አልቻልንም። በአማራም እንደዚሁ የተግዳሮት ነው። የተሻለ ሁኔታ የተሻለ አውድ ሁላችንም ሰርተን መፍጠር አለብን። ግን የሽግግር ፍትህ ፖሊሲ ማዕቀፍ ማዘጋጀቱ በእንደዚህ አይነት አውድ ውስጥ መሆን የለበትም ለማለት የሚያስችል አይደለም። አንደኛ የሽግግር ፍትህ ግብአት የመሰብሰብ ሂደት፣ ፖሊሲ የማዘጋጀት ሂደት የሰላም ግንባታ አካል ተደርጎ ይቆጠራል። በዓለምም ደረጃ ፒስ ቢልዲንግ ሜዥር።
ሌላኛው የቡድኑ አባል አቶ ምስጋናው ሙልጌታ የሽግግር ፍትህ ፖሊሲ ከአገራዊ ምክክር ጋር ያለውን ልዩነትና አንድነት አብራርተዋል። ሁለቱም ተመጋጋቢ ለዘላቂ ሰላምና በውይይት ላይ ለተመሰረተ ጠንካራ አገረ መንግስት ግንባታ አስተዋጽኦ የሚያበረክቱ እንደሆኑ የገለጹት አቶ ምስጋናው የሽግግር ፍትህ ዋና ትኩረት ተፈጸሙ የሚባሉ ከፍተኛ የሰብአዊ መብት ጥሰቶች ላይ መሆኑና በእነዚህ ሂደቶች ክስ የሚኖር መሆኑ በአገራዊ ምክክር ላይ ግን በአብዛኛው ክስ አለመኖሩ ልዩ እንደሚያደርጋቸው ጠቁመዋል። በሂደቱ ያለፉ የተለያዩ ሀገራት የሽግግር ፍትህንና አገራዊ ምክክርን በቅደም ተከተል የመተግበር አሊያም እንደ ኢትዮጵያ ያሉ በርካታ ችግሮች ያሉባቸው ሀገራት ደግሞ በአንድ ላይ የመተግበር ልምድ እንዳላቸው ማብራርተዋል። በሽግግር ፍትህና በአገራዊ ምክክር ኮሚሽን የሚታዩ ጉዳዮች አይነትና መጠን ከሽግግር ፖሊሲ ማዕቀፉ ዝግጅት በኋላ የሚለይ እንደሆነና የሽግግር ፍትህ የትግበራ ስራዎችን ለመስራት እንደ አንድ አማራጭ የቀረበው የአገራዊ ምክክር ኮሚሽን ከፖሊሲው መዘጋጀት በኋላ የህዝቡን ይሁንታ ካገኘ ትግበራውን እንደሚያስፈጽምም ተጠቁሟል። የኢትዮጵያ መንግስት ተጠያቂነትንና እውነትን የማረጋገጥ እንዲሁም ተጎጂዎችን የመካስና እርቅ የማስፈን አላማ ያለው አጠቃላይ አገራዊ የሽግግር ፍትህ ፖሊሲ በአገሪቱ ህገ መንግስትና በአፍሪካ ህብረት የሽግግር ፍትህ ፖሊሲ ማዕቀፍ መሰረት ተግባራዊ እንዲያደርግ የፕሪቶሪያው ስምምነት ይደነግጋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ስቱዲዮ 18 የሚተላለፍላችሁን የማክሰኞ ምሽት ነሐሴ 30 2015 ዓ.ም መሰናዶን ነው። ለዕለቱ የያዝነው አብይ ርዕስ እዚህ ላይ ተጠናቋል። የትንታኔው መጽሔት ይቀጥላል። የትግራይ ክልል የተቃዋሚ ፖለቲካ ፓርቲዎች አመራሮቻቸው እንደታሰሩባቸው ገለጹ። መቀሌ ላይ ከነገ በስቲያ ለጠሩት ሰላማዊ ሰልፍ ቅስቀሳ ላይ የነበሩ የአመራር አባሎቻቸው እንደታሰሩባቸው ሶስት የትግራይ ክልል የተቃዋሚ የፖለቲካ ፓርቲዎች ገልጸዋል። ሰልፉን የጠሩት ሳልሳይ ወያነ ትግራይ፣ ውድብ ነጻነት ትግራይ እና ብሔራዊ ባይቶ አባይ ትግራይ ናቸው። ተያዙ ስለተባሉት ሰዎች የከተማይቱን ፖሊስና የክልሉን ጊዜያዊ አስተዳደር ምላሽ ለማግኘት የአሜሪካ ድምጽ ያደረገው ጥረት ለጊዜው አልተሳካም። ጉዳዩን መቀሌ ላይ እየተከታተለ ያለው ሙልጌታ አጽብሃ ተከታዩን አድርሶናል።
በትግራይ ክልል የሚንቀሳቀሱት ሳልሳይ ወያነ ትግራይ፣ ውድብ ናጽነት ትግራይና ብሔራዊ ባይቶ አባይ ትግራይ ባይቶና የተባሉ ተቃዋሚ የፖለቲካ ፓርቲዎች ከጳጉሜ 2 እስከ 4 ቀን 2015 ዓ.ም በመቀለ ከተማ የሚካሄድ ሰላማዊ ሰልፍ ጠርተዋል። ከሰላማዊ ሰልፍ ዝግጅት አስተባባሪዎች አንዱ የሆኑት የባይቶና ፓርቲ አመራር አቶ ክብሮን በርሀ ለአሜሪካ ድምጽ እንደገለጹት በዛሬው ዕለት ለሰላማዊ ሰልፉ ጥሪና ቅስቀሳ ያካሄዱ የነበሩ 6 የፓርቲዎቹ አመራሮችና አባላት እንዲሁም ሌሎች ተጨማሪ ሰዎች እንደታሰሩባቸው አስተውቀዋል። አቶ ክብሮም ሌሎች ተጨማሪ ያሏቸውን ሰዎች ብዛት ግን በግልጽ አልጠቀሱም።
በየቦታው የዞርን ያየነው ነው። በጣም አስከፊ የሆነ እስር ቤት ነው ያለው። እኔ አልጠበቅኩም እንደዚህ እውነት ለመናገር። በጣም ይሸታል። ቀርበመን ማነጋገራችንም ሰዎች አይማሩም ነው ማለት። ምንም የሚማሩበት እድል የለም። በሶስት ከፍለን ነበር ምናንቀሳቀሳቸው። በተለያየ አቅጣጫ ቅስቀሳ ያደረጉ ነበር። ለጳጉሜ 2 ለሰልፍ እንዲወጥ ለሰላማዊ ሰልፍ አስበው። ሰላማዊ ሰልፍ ጦርነት አይደለም፣ ሰላማዊ ሰልፍ ነው ይያልን ያለነው። በሶስት ቦታ ላይ የተከሳቀሱ ባለ ሰዓት ነው ያዟቸው። አያዛቸውም ህጋዊ በሆኑ ሰዎች አይደለም የተያዙት። ማነታቸው በማይታወቅ ታፍነው ፖሊስ ጣቢያ ናቸው በማተላቸው ቦታዎች ናቸው ታስረው ያሉት። ዞረን ለማየት ጥረት እያደረግን ነው። በተወሰኑ ቦታዎች የፖሊሶቹን ትብብር አግኝተናል። አንድ ቦታ ላይ በጣም ከፍተኛ ጫና አጋጥሞናል። ቀዳማዊ ወያኔ የሚባል አካባቢ ማለት ነው።
ለሰላማዊ ሰልፉ ቅስቀሳውን ለማካሄድ ሲጠቀሙባቸው የነበሩት 3 ተሽከርካሪዎችና የድምጽ ማጉያዎችም አብረው እንደተያዙባቸው አመራሩ አክለው ተናግረዋል። በቅስቀሳው ላይ የነበሩት አመራሮችና አባላት እንዲሁም ግለሰቦቹ በከተማዋ በሚገኙ ሰሜን፣ ቀዳማዊ ወያኔ እንዲሁም ሐውልቲ በተባሉ 3 የፖሊስ ጣቢያዎች ተለያይተው ታስረው እንደሚገኙ አቶ ክብሮም ጠቁመዋል። በዋናነት በትግራይ ክልል ስር ነቀል ለውጥ መምጣት እንዳለበት አቋም በመያዝ መልእክቱን በልዩ ልዩ መፈክሮች ለማስተጋባት እንደታቀደ የገለጹት ይህ ሰላማዊ ሰልፍ እንደማይቆምና እንደሚካሄድ የባይቶና ፓርቲ አመራሩ አቶ ክብሮም አመልክተዋል።
ጳጉሜ 2 ሮማናት አደባባይ ላይ እንገኛለን። የሚያደርጉትን እናያለን። መግደል ነው ለመሞት ዝግጁ ነን። ማሰር ነው ለመታሰር ዝግጁ ነን። ምንም ቢያደርጉ ወደ ኋላ አንልም። ውሳኔያችን እንደዛ ነው። አላማው መሰረታዊ ለውጥ ማምጣት ነው። በትግራይ የተንሰራፋው የጨቋኝ ስርዓት፣ ጨቋኝ ቡድን፣ አፋኝ ቡድን ወደ ስርዓት እንዲመጣ ማድረግ ነው። ትግራይ በወራሪዎች ስር ነው ያለች። ስለዚህ የትግራይ ግዛታዊ አንድነት መጠበቅ አለበት። ትንሹ ጥያቄ ነው። እርዳታ በአግባቡ ወደ ህዝብ መድረስ አለበት። ሰላምና ስርዓት መስፈን አለበት። የመንግስት ስራ ሰላም ማስፈን ነው። ዲሞክራሲ መኖር አለበት። ቲዲኤፍ አባላት ተገቢው የሆነ እንክብካቤ ማግኘት አለባቸው። በህጉ መሰረት ማለት ነው። በህጉ በስምምነቱ እንኳን ቢሆን ዲዲአር አለ አይደል? ወደ ህዝቡ የሚመለሱበት መደበኛ ኑሮ የሚያገኙበት እድል መገኘት አለበት። በየቦታው ነው ተጥሎ ያሉት። ሌላው ደግሞ ተፈናቃዮች በብርድና በንፋስ በጣም እየተሰቃዩ ነው። ከዛ ወጥቶ ወደ ኑሯቸው የሚመለሱበት ወደ ቦታቸው የሚመለሱበት ሁኔታ መኖር አለበት ነው። ይሄ የሚያደርግ ግን በህወሓት አይደለም ነው። መሰረታዊ የሆነ ለውጥ መምጣት አለበት። በቃ ለውጥ እንዲመጣ ከተፈለገ መሰረታዊ የስርዓት ለውጥ መምጣት አለበት። ሁሉንም ያቀፈ ማለት ነው።
በጉዳዩ ላይ ወደ መቀለ ከተማና የክልሉ ጊዜያዊ አስተዳደር አመራሮች የእጅ ስልካቸው ላይ በመደወልና በአካል ቀርበን በመጠየቅ ምላሽና ማብራሪያ ለማግኘት ያደረግነው ተደጋጋሚ ጥረት ለጊዜው አልተሳካም። ሆኖም ባለፈው ሳምንት ሰልፉን አስመልክቶም የመቀለ ከተማ አስተዳደር ለተቃዋሚ የፖለቲካ ፓርቲዎቹ የሰላማዊ ሰልፍ ጸጥታ ጥበቃ ጥያቄ በደብዳቤ በሰጠው ምላሽ ሰልፍ ማካሄድ ህገ መንግስታዊ መብት እንደሆነ ጠቅሷል። ሰልፉ የሚካሄድበት ጊዜ ግን የአመት በዓል ዋዜማ እንደመሆኑ የከተማው አስተዳደር የጸጥታ አካላት በዚህ ወቅት በሚኖር ሰፊ የትራንስፖርት እንቅስቃሴ ስራ ላይ ስለሚወጠሩ ሰልፉ በሚካሄድባቸው ዕለታት ጸጥታ ለማስከበር እንደማይችል ማስታወቁ ይታወሳል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
በአማራ ክልል ምዕራብ ጎጃም፣ ሰሜን ሸዋና ሰሜን ወሎ አካባቢዎች ሰሞኑን ተደርገዋል በተባሉ የተኩስ ልውውጦች ሲቪሎች ላይ ጉዳት እንደደረሰ የአካባቢ ነዋሪዎቹ ነን ያሉ እማኞች ለአሜሪካ ድምጽ ተናግረዋል። የተኩስ ልውውጡ የተደረገባቸው አካባቢዎች በምዕራብ ጎጃም የዳሞት፣ በሰሜን ሸዋ የማጀቴ እንዲሁም በሰሜን ወሎ የግዳን ወረዳና ላሊበላ አካባቢዎች መሆናቸውን የጠቆሙት እነዚሁ እማኞች በዳሞት አካባቢ ዛሬም ተኩስ እንደነበር አመልክተው ብዙ ነዋሪ ጫካ ውስጥ ለመደበቅ ተገዷል ብለዋል። ሁኔታውን የተከታተለው መስፍን አራጌ ዝርዝሩን ይዟል።
በምዕራብ ጎጃም ዞን ደጋዳሞት ወረዳ ፈረስ ቤት ከተማ አካባቢ ዛሬን ጨምሮ ባለፉት 3 ቀናት ተካሂደዋል ባሏቸው የተኩስ ልውውጦች ሰላማዊ ሰዎች ላይ ጉዳት ደርሷል ሲሉ አንድ ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ የከተማይቱ ነዋሪ ተናግረዋል።
አሁን እኔ ባየሁት እንኳ የ9 ንጹሃን ህይወት ሙቷል። ያው በታጣቂ መካከል የሚደረግ ፊልማ ያው ሁሉም ተኩስ ልውውጥ ስላለ ይሞታል። እሱን ከዛ ውጭ በርካታ ሰው ነው የሞተው። አሁን ዛሬ ደጋዳሞት ወረዳ ላይ ድኩል ካናና እና ቀያም የምትባል ቦታ ላይ ተኩስ አለ። እንደገና ደግሞ ደጋዳሞት ወረዳ ሆኖ በሞጣ በኩል ገብቶ አረፋ የሚባል ቦታ አለ፣ እሱ ላይም ተኩስ አለ።
የተኩስ ልውውጡ በተለያዩ የገጠር ቀበሌዎችና መለስተኛ ከተሞች ላይ እንደነበረ ሌላ እማኝ ነኝ ያሉ ነዋሪ አመልክተዋል።
ሰው ከአጸዱ በቃ አገር ለቆ በጫካ ውስጥ በራብና በውሃ ጥም እየተሰቃየ ነው ያለ በዝናብ። እንግዲህ ወቅት አሁን የዝናብ ወቅት ነው። አሁን ዛሬ አረፋ ገንደዋ የምትባል ቦታ ላይ እና ዝኩልካና ትባል ቀበሌ ላይ ቀውጤ ነው በቃ ያለው ነገር። ዝም ብሎ ምንም በዚህ ምድር ላይ ተቀመጥ የሚል ነገር አይደለም።
እናንተ አሁን የት አካባቢው ናቸው ነው?
እኛ አሁን ግራ ቤት ጫካ የሚባል አለ፣ ጫካ ውስጥ ነው ተቀምጠን ከብትንና ጉዝን ይዘን እዞም የእኛ አካባቢ ሰፈር የጦር አውድማ ሆኖ አለ።
የአስቸኳይ ጊዜ ጠቅላይ መምሪያ እዚህ ጀምሬዋለሁ ያለውን ህግ ማስከበር ብሎ የሚጠራውን እንቅስቃሴ በአጭር ጊዜ ውስጥ እንደሚያጠናቀቅና በአማራ ክልል በቅርቡ ለተቋቋመው አዲስ አመራር ምቹ ሁኔታ እንደሚፈጥር ሰሞኑን አስታውቆ ነበር። ይሁን እንጂ መንግስታዊ መዋቅሩ መደበኛ ስራውን ያልጀመረባቸው አካባቢዎች መኖራቸውንና በተጀመረባቸውን ቦታዎች የተጠናከረ አገልግሎት እየተሰጠ አለመሆኑን ነዋሪዎች ለአሜሪካ ድምጽ ተናግረዋል። በተኩስ ልውውጡ ምክንያት በፈረስ ቤት የሚገኙ የጤና ተቋማት አገልግሎት እንደማይሰጡ ነዋሪው ጠቁመዋል።
ፈረስ ቤት የመጀመሪያ ሆስፒታል አለ፣ እሱኛው ዝግ ነው። ጤና ጣቢያም አለ፣ ጤና ጣቢያውም ዝግ ነው። እዛ ሄደው ህክምና ሲያደርጉ ሆስፒታል ባለሙያ የተመታ ስለነበረ ሁሉም ሸሽተው ሆስፒታሎች እና ጤና ጣቢያዎች ዝግ ናቸው። ቁስለኞች ህክምና እያገኙ አይደለም። አሁን ራሱ ሁለት ቁስለኞች አሉ፣ ግን ህክምና እያገኙ አይደለም።
ምን ላይ ተቀምጠዋል? ዝግ ከሆነ
ዝም ብሎ በረንዳ ነው። እየመለሷቸው ነው ወደ ቤታቸው። በልብስ ነገር ምናምን እያሰሩት ነው ቁስለኛውን፣ እና ህክምና መስጠት አቁመዋል በነገራችን። ከዛ በተረፈ ደግሞ ብዙ የተመቱ ግለሰቦች አሉ። አስክሬን ለማንሳት ሰው የተቸገረበት ሁኔታ አለ።
የተኩስ ልውውጡን ተከትሎ የመብራት አገልግሎት መቋረጡን፣ እንቅስቃሴዎች መታገዳቸውን፣ መንግስታዊ አገልግሎቶች አለመኖራቸውን ከስፍራው ያገኘነው መረጃ ያመለክታል። በተመሳሳይ ሁኔታ በሰሜን ሸዋ ዞን የፍራታ ግድም ወረዳ ማጀቴ ከተማና አካባቢው ከትናንት በስቲያ ነበር በተባለ የተኩስ ልውውጥ የተገደሉና የቆሰሉ ሰዎች አሉ ሲሉ እንዲሁ በደህንነት ስጋት ምክንያት ስሜ አይጠቀስ ያሉ ነዋሪ ገልጸዋል።
ከ26-28 የሚደርስ አካባቢ ሆና ወደዛም በኩል አለ የተወሰደ ብለውኛል። ወደ የፍራታ በኩል እና ከ26-28 አካባቢ ይሆናል እንግዲህ ህይወታቸው ያለፈ ሴቶች ምንም ማይችን አካባቢ ነዋሪ። በዛ አጋጣሚ መከላከያዎችም ሲገቡ በዛ መካከል የተፈጠረ ነገር ነው። ቤለቤትም የተመቱ ልጆች አሉ፣ በወጠርጣሪም የተመቱ ልጆች አሉ። ቅዱስ ገብርኤል ቤተክርስቲያን እና መድኃኔዓለም ቤተክርስቲያን መስጊድም ሙስሊሞቹ ነበሩና ቀብር ስነ ስርዓት አስፈጽመን ጨርሰናል።
ሌላ የማጀቴ ነዋሪም ይህንን ይላሉ።
ዛሬ ተጋቡ በኋላ አሁን ዛሬ ሙያ ምንም የለ ድምጽ የለ። ኧረ ትናንት ከባድ ነበር በጣም። አሁን ንጹሀን ዜጎ መንገድ ላይ ሲገኙ እነኛም ያው ተባራሪ የመታቸው አሉ የሆኑ ገበሬው የነበሩ ሞቱ። እኔ አንድ አራት ነው እኔ የማውቃቸው የሞቱት እንጂ ያውም ያልተነሳ ዛሬም አለ ያው ቤተሰብ ጠፋ ምናምን የሚውማ።
ሁለቱ ሰዎች መረጃቸውን ያካፈሉን ትናንት ነበር። ዛሬ ስላለው ሁኔታ ለመከታተል ሞክረን ስልካቸው ጥሪ አያስተናግድም። እዚያው ማጀቴ ውስጥ ግን የሕክምና ባለሙያ ነኝ ያሉና በማጀቴ ጤና ጣቢያ እንደሚሰሩ የተናገሩ ሰው እርሳቸውም በተመሳሳይ ምክንያት ስማቸውን እንዳይጠቀስ ጠይቀዋል። ከተማይቱ ዛሬ መረጋጋቷን የሳምንት ገበያ ውሎ እንደነበርና ሰው በሰላም ሲገበያይ መዋሉን ጠቁመዋል። ይሁን እንጂ ከትናንት በስቲያ ቅዳሜና እሁድ ተኩስ እንደነበረ፣ የህክምና አገልግሎትም በሁለቱ ቀናት መቋረጡንና ትናንት እንደገና መጀመሩን ተናግረዋል።
የተጎዱ 17 ሰዎች ነበሩ። መከላከያውም አክሟቸው ምናምን አሉ። እነሱን አገልግሎት ሰጥተናል። ያው አብዛኛውን እጃቸውም እግራቸውም የተመቱት ወዳቸውም ላይ የተመቱ አሉ። እንደዛ አስኪዎቹን ወደ 12 አካባቢ ወደ አጣዬ ሆስፒታል ልከን
እናንተ ጋር ከመጡት በኋላ የሞቱ ይኖሩ ይሆን?
እኛ ጋር ከመጡ በኋላ የሞቱ የለም።
በሌላ በኩል በሰሜን ወሎ ዞን ላሊበላ ዙሪያ ገነተ ጊዮርጊስ አካባቢ ዛሃ በሚባል ቦታ ባለፈው ሳምንት በፋኖ ታጣቂዎችና በመከላከያ መካከል የተኩስ ልውውጥ መደረጉን የጠቆሙ አንድ የግዳን ወረዳ ሙጃ ከተማ ነዋሪ እርሳቸውም ለደህንነታቸው በመስጋት ስማቸውን እንዳንጠራ ጠይቀዋል። ስንት እንደሆኑ ያልተናገሯቸው ገበሬዎች ተገድለዋል ብለዋል።
ስራ ውለው ሲሄዱ የነበሩ አርሶ አደር ተመቷል
ሲሉኝ ምን ማለት ነው?
ሙተዋል። ሌላው ሙጃ ላይ በ22 ከ40 በላይ ሰዎች ታፍነው ከተያዙ በኋላ ኦልሞስት አሁን የሄደበት አልታወቀም። ኮማንድ ፖስቱ ይሰበሰባል። ሙጃ ከተማ ላይ ከአራት ጊዜ በላይ ስብሰባ ተደርጓል። እንደዛ ተደርጎ ግን እነሱ የኮማንድ ፖስቱ የሚያወዱትን እንዲህ ታደርጋላችሁ ነው እንጂ ከህብረተሰቡ የሚነሳን ጥያቄ ያለመመለስን እና በጣም ህይወት ልክ ሬት ሆኗል። በጣም ጎምዝዟል።
በምዕራብ ጎጃም በሰሜን ሸዋና በሰሜን ወሎ የሚገኙት አስተያየት ሰጪዎች በተኩስ ልውውጡ መሳሪያ ከያዙት በላይ አዛውንት፣ ሴቶች፣ ህጻናትን ጨምሮ ሰላማዊ ነዋሪዎችና ለእርሻ የወጡ ገበሬዎች እየተጎዱ ናቸው ብለዋል። የተኩስ ልውውጡ እየተካሄደባቸው ነው በሚባሉት አካባቢዎች መንግስታዊ መዋቅሩ በመደበኛ እንቅስቃሴ ላይ ባለመሆኑና በጸጥታ ችግር ምክንያት ስለ ሁኔታው ደረሰ ስለተባለው ሰብአዊና ሌላም ጉዳት በቀጥታ ለማጣራት አልቻልንም። የመከላከያ ሰራዊቱ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሰሞኑን በመንግስት መገናኛ ብዙሀን ቀርበው መከላከያ ሰራዊቱ በአማራ ክልል የተፈጠሩ ችግሮችን ለመፍታት እየተንቀሳቀሰ ነው ብለው ነበር።
የኢትዮጵያ መከላከያ ሰራዊት አማራ ክልል ሰሞኑን የተፈጠረውንና ሸኔ ቀደም ብሎ የፈጠረውን ችግር የማስተካከል ስራ ነው እየሰራ ነው ያለ ነው። ሁለቱም ስራ ደግሞ በጣም ጥሩ ሄዷል። ስጋት ወደማይሆን ደረጃ ወርዷል። የመለቃቅም ስራ እየተሰራ ነው። መከላከያ ሰራዊት አሁን አማራ ክልል በ10% ነው የተዋጋል።
የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዝ ነሐሴ 22/2015 ዓ.ም አውጥቶት በነበረው መግለጫ የአማራ ክልል ጽንፈኛ ዘራፊ ሲል የጠራቸው ቡድኖች ክልሉ ላይ ደቅነዋል ካለው ዝርፊያ፣ ውድመትና የመፍረስ አደጋ በመውጣት ወደ ቀደመው መደበኛ ሁኔታ እየተመለሰ ይገኛል ብሎ ነበር። የፋኖ ታጣቂዎች ደግሞ ክልሉ ተጋርጦበታል ያሉትን የህልውናና የጸጥታ ስጋት ለመቀልበስ ትግል መጀመራቸውን ይናገራሉ። በተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ሰሞኑን ባስተላለፈው ሪፖርት ሐምሌ 28 2015 ዓ.ም የተጣለው የአስቸኳይ ጊዜ አዋጅ ሁኔታዎችን አባብሷል ብሏል። በግጭቶቹ 183 ሰው መገደሉንና ከ1000 በላይ ሰው መታሰሩን፣ ከታሰሩትም አብዛኞቹ የፋኖ ደጋፊ ናቸው በሚል የተጠረጠሩ መሆናቸውን አስታውቆ ነበር። የሰብአዊ መብቶች ከፍተኛ ኮሚሽነሩ አሳስቦኛል ሲል ላወጣው መግለጫ ከኢትዮጵያ መንግስት የተሰማ ምላሽ የለም። ለአሜሪካ ድምጽ መስፍን አራጌ።
በቅርቡ በፋኖ ታጣቂ ቡድኖች አባላት የታገቱት ሰዎች የደህንነት ጉዳይ እንዳሳሰባቸው በኦሮሚያ ክልል ሰሜን ሸዋ ዞን የመንዲዳ ከተማ ነዋሪ የሆኑ ቤተሰቦቻቸው ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ በሀገሪቱ እየተካሄዱ ባሉ የትጥቅ ግጭቶች ውስጥ እየተሳተፉ ያሉ አካላት ሰላማዊ ሰዎችን ኢላማ ከማድረግ እንዲቆጠቡም አሳስቧል። በቅርቡ በፋኖ ታጣቂ ቡድን አባላት መታገታቸው ስለተገለጸው በኦሮሚያ ክልል ሰሜን ሸዋ ዞን የመንዲዳ ነዋሪ ስለሆኑ 8 ሰዎች ጉዳይ የተጠየቁት የኮሚሽኑ ክልላዊ ዳይሬክተር ኢማድ አብዱልፈታ በእገታ ስር ያሉ ካሉ እንዲለቀቁ ጥሪ እናቀርባለን ብለዋል። ሰላማዊ ሰዎችን ኢላማ ማድረግን በኢትዮጵያም ሆነ በዓለም አቀፍ ሕጎች የሚያስጠይቅ ወንጀል እንደሆነም ተናግሯል። በዚህ ዙሪያ የተሰናዳው ዘገባ ይቀጥላል።
በኦሮሚያ ክልል ሰሜን ሸዋ ዞን አብቹና ኛአ ወረዳ የምትገኘው የመንዲዳ ከተማ ነዋሪ የሆኑ 8 ሰዎች በፋኖ ታጣቂዎች መታገታቸው ከተገለጸ ከሁለት ሳምንታት በላይ ሆኖታል። የታጋቾቹ ቤተሰቦች እንደሚሉት ታዲያ ነሐሴ 12 ቀን ገበያ ውለው ሲመለሱ የታገቱት ሰዎች ዛሬም ድረስ አልተለቀቁም። ከታገቱት 8 ሰዎች አንዱ የእርሳቸው ባለቤት መሆናቸውን የገለጹ የመንዲዳ ከተማ ነዋሪ ወይዘሮ ታጋቾቹ የደህንነት ጉዳይ እንደሚያሰጋቸው ለአሜሪካ ድምጽ ተናግረዋል።
ጅሩ ብቻ ረጋዋንም ድረወን ነምዴ ቡንቀቦን አቹ መፋ ነዋሩ መጅሩ ዱርሰ መናይዳ ጅረኒ ከናም መሙ ባሰን ጀነ መናይዳት ባሰኔት ያች ገሞ ጅንጅራ ምቲ የገረ ጎርጊሰ ችት ገድጉሰን
ጃ ማቀው ዝርዝር ነገር የለም። ታግተው ለተወሰነ ጊዜ በሲያ ደብርና ዋዩ ወረዳ እነዋሪ በምትባል ከተማ እንደነበሩ ነው ማውቀው። ከዛ ደግሞ በዛ ወረዳ ውስጥ ጊዮርጊስ ወደሚባል ቆላማ አካባቢ እንደወሰዷቸው የተነገረን። አንድ ቀን በስልክ አግኝተውናል። በመንዲዳ ከተማ ታስረው ያሉ የታጣቂው አባላት ካልተለቀቁ እንደማይለቋቸው ነገሩን። እናም በጣም ያሳዝናል። እነዚህን ሰዎች ያገታቸው አካል ከዚህ በፊት እንለቃቸዋለን ብለው አሁን ደግሞ እንደ ማስያዣ ማድረጉ ያሳዝናል። ነገም በህይወት መገኘታቸው በጣም አሳሳቢ ነው። አሁን ልጆቼ አባታችን የት ነው ብለው እያስጨነቁኝ ነው። እናም በጣም ችግር ላይ ነው ያለ ነው። መንግስት መፍትሄ እንዲሰጠን እንጠይቃለን።
ከባለቤታቸው የተነገራቸውን ሀሳብ ይዘው ወደ ወረዳው አስተዳዳሪ መሄዳቸውን ወይዘሮዋ ጠቁመዋል። በከተማው በወንጀል ተጠርጥሮ የታሰረ እንጂ በሌላ ምክንያት የተያዘ ሰው እንደሌለ እንደተነገራቸውም ገልጸዋል። የመንዲዳ ከተማ ነዋሪ መሆናቸውን የገለጹ ሌላ የቤተሰብ አባልም የታገቱት ሰዎች በነዋሪ ከተማ ቆላማ አካባቢ እንደሚገኙ ብቻ እንደሚያውቁ ተናግረዋል።
አማ የሮ እያፈኑስ ከለቲ ደኒ ነሞኒ ሙሰመንኩኒ ቶራ ነዋሪ ጅረሙት እንደረረማ ጅረን ከንጅዱ ወደ ይፈንን
አሁን ስናጠያይቅ የታገቱት ሰዎች እነዋሪ የምትባል አካባቢ እንዳሉና ስቃይ ላይ መሆናቸውን ነው የምንሰማው። ይህ የታጣቂው ቡድን ከቀን ወደ ቀን ሐሳቡንና ሁኔታውን እየቀያየረ ይገኛል። ስለዚህ የመንግስት አካል ለጉዳዩ ትኩረት ካልሰጠ አሳሳቢ ነው። ሁኔታው ያሰጋናል።
ታጋቾቹ የሚገኙበትን ሁኔታ በተመለከተ በአማራ ክልል ሰሜን ሸዋ ዞን ሲያደብርና ዋዩ ወረዳ ከመንቀሳቀሱ የፋኖ ታጣቂ ቡድን አባላት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። 8 ሰዎች በተያዙበት ሰሞን ለአሜሪካ ድምጽ አስተያየት የሰጠ የአካባቢው የፋኖ አባል ግን የተያዙ 8 ሰዎች ደህንነታቸው ተጠብቆ እንደሚገኙ ተናግረዋል። ስሙ እንዲጠቀስ ያልፈለገው ይህ የፋኖ አባል በመንግስት ኃይሎች ተዘግተዋል ያለው መንገድ ከተከፈተ ያለምንም ቅድመ ሁኔታ ይለቀቃሉ በማለት ገልጸዋል። በአማራ ክልል ሰሜን ሸዋ ዞን የምትገኘው ሲያደብርና ዋዩ ወረዳ ከደብረ ብርሃንና ከአዲስ አበባ ከተሞች ጋር የሚያገናኙ መንገዶች ሁሉ በኦሮሚያ ክልል መንግስት የጸጥታ ኃይሎች ተዘግቶ ይገኛሉ ያለው አስተያየት ሰጪው፣ በዚህ ምክንያት የአካባቢው ህብረተሰብ የግብርና ግብአቶችን ጨምሮ ለዕለት ተዕለት ኑሮ የሚያስፈልጉ ግብአቶች ማግኘት ባለመቻሉ ለችግር እንደተዳረገም አስረድቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ንጹሃን ዜጎችን ማገትና ኢላማ ማድረግ በኢትዮጵያም ሆነ በዓለም አቀፍ ህጎች የሚያስጠይቅ ወንጀል እንደሆነ አመልክቷል። ይህንኑን ያስረዱት የኮሚሽኑ ክልላዊ ዳይሬክተር አቶ ኢማድ አብዱል ፈታ ይህንን ለአሜሪካ ድምጽ አብራርተዋል።
የኢትዮጵያ ሰብአዊ መብቶች ኮሚሽን በተደጋጋሚ ደጋግመን ስናነሳ እንደነበረው በኢትዮጵያ በተለያዩ አካባቢዎች በሚደረጉ የትጥቅ ግጭቶች ውስጥ ንጹሃን ሲቪል የሆኑ ሰዎች በተለያዩ የመልኩ ጉዳት እየደረሰባቸው ቆይቷል። አሁንም እየደረሰባቸው ነው የሚገኘው። እኛ አሁንም ደግመን ለማለት የምንፈልገው በማንኛውም ሁኔታ በትጥቅ በታገዘ ግጭት ውስጥ ያሉ አካላት በማንኛውም ጊዜና ሁኔታ ውስጥ ሲቪሊያኖችን ታርጌት ዕላማ ከማድረግ እንዲቆጠቡ ነው እኛ የምንጠይቀው። በኢትዮጵያ ህገ መንግስትም ይሁን በተለያዩ ዓለም አቀፍ ህጎች በግጭት ውስጥ ሰላማዊ ሰዎችን ዕላማ ማድረግ በዓለም አቀፍ ህግ፣ በሀገር አቀፍ ህግ የሚያስጠይቅ ወንጀል የሆነ ተግባር መሆኑን እንደገና ማስገንዘብ እንፈልጋለን ማለት ነው። በግጭት ውስጥ ተሳታፊ የሆኑ አካላት ሲቪሊያን ሰዎችን ከማገት እንዲቆጠቡ እንዲመለሱ፣ በእገታ ስር ያሉ ሰዎችም ካሉ በአስቸኳይ እንዲለቀቁ እና ሰዎቹ ወደ ሰላማዊ ህይወታቸው ተመልሶ መኖር እንዲችሉ እንዲደረግ ነው። በመንግስትም በኩል በሌሎችም የትጥቅ ግጭት ውስጥ ተሳታፊ ለሆኑ ሰዎች እኛ ጥሪ እናደርገው ይህንን ማረጋገጥ እንዳለባቸው ነው።
በጉዳዩ ላይ ከአብቹና ኛ አወረዳ፣ ከሰሜን ሸዋ ዞን አስተዳደር፣ ከኦሮሚያ ጸጥታና አስተዳደር ቢሮ እንዲሁም ከመንግስት ኮሚኒኬሽን ጽህፈት ቤት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የተባበሩት አረብ ኤሚሬትስ ኬንያ ላይ በመካሄድ ባለው የመጀመሪያው የአፍሪካ የአየር ንብረት ጉባኤ ላይ 4.5 ቢሊዮን ዶላር ለንጹህ ኃይል መዋለ ንዋይ እንደምትመድብ ቃል ገብታለች። ትላንት ሰኞ በኬንያ በተጀመረው ጉባኤ ተሳታፊ የሆኑ የሀገራት መሪዎችና ዓለም አቀፍ ድርጅቶችም የአየር ንብረት ለውጥ በሀገሪቱ እያደረሰ ያለው ድርቅና ጎርፍ በሚሊዮኖች የሚቆጠሩ ሰዎች ማፈናቀሉን፣ ድህነትና ረሃብን ማባባሱንም ተናግረዋል። ከተለያዩ የዜና ምንጮች ያገኛቸውን ዘገባዎች ጨምቆ ደረጀ ደስታ ዘገባውን እንደሚከተለው ያቀርበዋል።
1.3 ቢሊዮን ህዝብ የሚኖርባት አፍሪካ የአየር ንብረት ለውጥ ከፍተኛ ጫና ተሰምቷታል። በምስራቅ አፍሪካ 20 ሚሊዮን የሚገመቱትን አውዳሚ ድርቆች በሰብአዊ እርዳታ ላይ እንዲተማመኑ አድርጓቸዋል። በናይጄሪያ የጎርፍ አደጋ ከአንድ ሚሊዮን በላይ እንዲፈናቀሉ አድርጓል። ይሁን እንጂ አፍሪካ ለዓለም አቀፍ ልቀቶች በትንሹ የምታበረክተው አስተዋጽኦ ከ4% በታች መሆኑን በጉባኤ ላይ የተገኙት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ይናገራሉ።
This continent accounts for less than 4% of global emissions, yet it suffers some of the worst effects of rising global temperatures.
ይቻጉር ካለም ልቀትን የሚሸፍነው ከአራት ከመቶ ያነሰ ነው። ነገር ግን እየጨመረ ከመጣው የዓለም አቀፍ ውድመት በጣም ትቸገራለች። ከፍተኛው ሙቀት፣ አስከፊው ጎርፍና በአስር ሺዎች የሚቆጠሩ ሰዎች በአሰቃቂ ድርቅ ምክንያት ሕይወታቸውን አጥተዋል።
ዋና ጸሐፊው አንቶኒዮ ጉተሬዝ ዛሬ ናይሮቢ በሚካሄደው የአፍሪካ አየር ንብረት ጉባኤ መክፈቻ ላይ ለተገኙት ልዑካን እንደተናገሩት የበለጸጉ አገራት የአየር ንብረት ቀውስን ለፈጠረው የዓለም ሙቀት መጨመር ለሚያደርጉት ሚና ኃላፊነት መውሰድ አለባቸው ብለዋል።
And it's time to break our addiction to fossil fuels and invest in
a ራሳችንን ከቅሪታ አካል ነዳጆች ሱስ በመላቀቅ ወደ ፍታዊና ተገቢው ክፍፍል ሽግግር ላይ ኢንቨስት ለማድረግ ጊዜው አሁን ነው። እንደ አውሮፓውያን አቆጣጠር በ2030 ለኦኢሲዲ ሀገራት ከድንጋይ ከሰል ለመውጣትና ለቀሪው ዓለም ደግሞ እንደ አውሮፓውያን አቆጣጠር በ2040 ለመውጣት የታመኑ ቅዶችን ማየት አለብን።
የኬንያው ፕሬዚደንት ዊሊያም ሩቶ በችግሮች ላይ ከማተኮር ወደ እድሎች መለየት እንዲሸጋገር አበረታተዋል። የአየር ንብረት ቀውሱ ለአፍሪካ ትልቅ ኢኮኖሚያዊ ተስፋን ሊከፍት እንደሚችል ሩቶ እጅግ በጣም ጥሩ እድሎችም አሉ ሲሉ አጽንኦት ሰጥተዋል።
It is time we flipped and looked at it from the other side.
ዞር አድርገን ደግሞ ከሌላ ማንጻር ምን መለከትበት ጊዜ ነው። እጅግ በጣም በርካታ ድሎችም ደግሞ አሉ።
በጉባኤው ላይ ተካፋይ ከነበሩት መካከል ከሰሜን ኬንያ የመጣው የማህበረሰብ ሰራተኛ ፖል ኤኳር በዌትላንድስ ኢንተርናሽናል የተላቆቱ መሬቶችን እንደገና በመንከባከብና በድንበር ማህበረሰቦች መካከል ሰላም እንዲሰፍን ማህበረሰቦችን የሚደግፍ ተነሳሽነት መኖሩን አጉልቶ አሳይቷል።
We are helping communities do reseeding of degraded rangelands. That improves the environment.
የማህበረሰብ አባላት የተራቆቱ መሬቶችን ተመልክተው እንዲያለብሱ እየረዳን ነው። ያ አካባቢን ያሻሽላል። ምክንያቱም የግጦሽ ስፍራዎችና ህይወታቸውን ያሻሽላል። ያን በማድረግ በድንበር አካባቢ የሚኖሩ ማህበረሰቦችን ዘላቂ ሰላምና አብሮ መኖርን ደግፋለን።
ከጉባኤው ውጪ ድምጻቸውን ካሰሙት መካከል ታዋቂዋ ኡጋንዳዊቷ የአየር ንብረት ተሟጋች ቫኔሳ ናካቴ ጨምሮ ሌሎች ተቃዋሚዎች ወሳኝ የአየር ንብረት እርምጃ እንዲወሰድ ጠይቀዋል። ናካቴ በታክስ ቅነሳና ከፍተኛ ድጎማዎች ታዳሽ ኃይልን ማበረታታት አስፈላጊ መሆኑን አሳስበዋል። የጉባኤው ተካፋይ ልዑካን አፍሪካ ወደ ንጹህ የኃይል ምንጭ ስለምታደርገው ሽግግርና የአየር ንብረት ለውጥን ለመደገፍ ሊኖር ስለሚገባው የፋይናንስ አቅርቦት ውይይት አድርገዋል። ለአብዛኞቹ የዓለም አካባቢ አየር ለቀቶች ተጠያቂ የሆኑት ያደጉ አገራት የአፍሪካ አህጉርን ለመርዳት የሚያደርጉትን የገንዘብ ድጋፍ በከፍተኛ ደረጃ እንዲያሳድጉ ጥሪ ቀርቧል።
አድማጭ ተመልካቾቻችን ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መሰናዷችን ይቀጥላል። የመጀመሪያው ምዕራፍ አጠናቀን የሁለተኛው ምዕራፍ ላይ ደርሰናል። ለሁለተኛው ምዕራፍ ያዝነው ቀዳሚ ዘገባችን ንግድና ምጣኔ ሀብት ነው። የአፍሪካ ነጻ የንግድ ቀጠና ስምምነት በአባል ሀገራቱ ከተፈረመ 5 ዓመታት አልፈውታል። አብዛኞቹ ሀገራት ታዲያ ገና በዝግጅት ምዕራፍ ላይ የሚገኙ ሲሆን ይህም የቅድመ ዝግጅት ስራውን ያጠናቀቁ 8 ሀገራት ደግሞ ወደ ሙከራ ትግበራ መግባታቸው ተገልጿል። ኢትዮጵያም የንግድ ልውውጥ ለመጀመር የሚያስችሏት የንግድ እቃዎች የውል ሰንጠረዥና የአገልግሎት ግዴታ ሰነዶች ዝግጅት ማጠናቀቋን በንግድና ቀጠናዊ ትስስር ሚኒስቴር የዓለም አቀፍ ቀጠናዊ ንግድ ትስስር መሪ ስራ አስፈጻሚ አቶ ታደሰ ሙልጌታ ለአሜሪካ ድምጽ ተናግረዋል። አስማማው አየነው በዙሪያ ያጠናቀረው ዘገባ ይቀጥላል።
የአፍሪካ ሀገራት በመካከላቸው ያለውን ዝቅተኛ የእርስ በርስ የንግድ ልውውጥ በተሻለ መልኩ ያሳድጓል በሚል ተስፋ የተጣለበት የአፍሪካ ነጻ የንግድ ቀጠና ስምምነት በአባል ሀገራቱ ከተፈረመ 5 ዓመታት አልፈውታል። ይሁንና ኮቪድ-19ን ጨምሮ ዓለም አቀፋዊና አህጉራዊ ክስተቶች በስምምነቱ ተግባራዊነት ላይ ተጽዕኖ ስለማሳረፋቸው የአፍሪካ ንግድ ምክር ቤቶች ዋና ስራ አስፈጻሚ የሆኑት የምጣኔ ሀብት ባለሙያው አቶ ክቡር ገና ይናገራሉ።
አንድ ሀገር ብቻ ነው እስካሁን ድረስ ያልፈረመም። ሌሎች በሙሉ ፈርመውታል። ከዛ ውጭ ደግሞ ወደ ስራ እንዲውል የሚያስፈልገው በየህግ መወሰኛ ምክር ቤት ቀርቦ 147 የሚሆኑ ደግሞ ሀገራት ስራውን ለማስጀመር ፈቅደው በመንቀሳቀስ ላይ ነው ያሉት። እንግዲህ በዛ ደረጃ ስንወስደው ብዙ ውጤት እንደታየና ትልቅ እርምጃ እንደተወሰደ ያሳያል። ነገር ግን ፍላጎቱ በተለይ ደግሞ መሬት ላይ ያለው የነጋዴው ፍላጎት በመጠኑም ቢሆን ይሄ ነገር ቢፋጠንለት ደስ ይለዋል እና እዛ ላይ ነው ያለነው ማለት እንችላለን።
የአፍሪካ ህብረት ያወጣው መረጃ እንደሚያሳየው በህብረቱ አባል ሀገራት መካከል የሚደረገው የንግድ ልውውጥ 18% ድርሻ ይዛል። ይህም 69% ከሆነው የእስያ ሀገራትና 59% ከሆነው የአውሮፓ ሀገራት የእርስ በርስ የንግድ ልውውጥ አንጻር ሲታይ ዝቅተኛ ነው። አቶ ክቡር እንደሚሉት ታዲያ ነጻ የንግድ ቀጠና ስምምነቱ የንግድ ታሪፍ ቅናሽን ጨምሮ በሶስት ምዕራፎች የሚተገበሩ ማሻሻዎችን በማድረግ የአፍሪካ ሀገራት የንግድ ትስስር ወደ አዲስ ምዕራፍ እንዲያሻገር ተስፋ ተደርጎበታል።
ከአንድ ሀገር ወደ ሌላ ሀገር የሚሸጋገር ማንኛውም ቁሳቁስ ወይም ምርት ታክሱ እስከ 95% እንዲወርድ ይደረጋል። ማለት አዲስ አበባ ወደ ሴኔጋል የሚላከው ማንኛውም ቡናም ይሁን ሌሎችም የኢትዮጵያ ምርቶች በዛ ደረጃ ነው እንግዲህ የሚታዩ። በነገራችን ላይ የቁሳቁስ ብቻ ሳይሆን አገልግሎትም ነው። እንደ ሕክምና እንደ ማንኛውም አገልግሎት ሰጪ ላይ የተሰማሩ ኮንሰልተንት ማን ማለት እንችላለን፣ እነዚህን የመሳሰሉትም ሁሉ ያካትታል። ይህ ብቻ አይደለም የሚያካትተው፣ የኢንቨስትመንትንም ፕሮቶኮል ያካትታል። እርግጥ በሁለተኛው ፌዝ ላይ ነው። የመጀመሪያው ምዕራፍ ቁሳቁስና አገልግሎት ላይ ያተኮረ ሲሆን ሁለተኛው ደግሞ ኢንቨስትመንት ላይ እና ኮምፔቲቲቭነስ የተባሉ ዲስፒዩት ሰትልመንት የተባሉትን ያካትታል። የግጭት ቢኖር ወይም ስምምነት በሌለበት ጊዜ ያንን ለመፍታት የሚያስችል አንድ አይነት አሰራርም እንዲዘረጋ ሆኗል። እንግዲህ እነዚህ ሁሉ በአንድ ላይ ተያይዘው ነው ኤ ኤፍ ሲ ኤፍ ቲ የሚባለው። ከዚህ ውጭ ደግሞ ከአንድ ሀገር ወደ ሌላ ሀገር የሚያስኬድ ፕሮቶኮልም እንደዚሁ አብሮ እንዲሄድ ይደረጋል።
እንደ አውሮፓውያን አቆጣጠር በ2018 በሩዋንዳ ኪጋሊ የአፍሪካ ነጻ የንግድ ቀጠና ስምምነት ከፈረሙ ሀገራት መካከል አንዱ የሆነችው ኢትዮጵያም የቅድመ ዝግጅት ስራዎችን በማከናወን ላይ ትገኛለች። በንግድና ቀጠናዊ ትስስር ሚኒስቴር የዓለም አቀፍና ቀጠናዊ ንግድ ትስስር ተወካይ መሪ ስራ አስፈጻሚ አቶ ታገሰ ሙልጌታም ኢትዮጵያ የንግድ ልውውጥ ለመጀመር የሚያስችሏት የንግድ እቃዎች የውል ሰንጠረዥና የአገልግሎት ግዴታ ሰነዶች ዝግጅት ተጠናቋል ሲሉ ለአሜሪካ ድምጽ ተናግረዋል።
እነዚህ ዋና በሀገር ደረጃ ዝግጅት የሚደረግባቸው እንደ ሀገርም ግዴታ የምንገባባቸው የእቃዎች የውል ሰንጠረዥና የአገልግሎት ግዴታዎች እነዚህን ሰነዶች አዘጋጅተን አጠናቀናል። ከአፍሪካ ነጻ ንግድ ቀጠና ጽህፈት ቤት ከመጡ ባለሙያዎች ጋር ሰነዱን የማጥራት ስራ እየሰራን ነው። አጠቃላይ ግን ንግዱን ለመጀመር አሁን የምልህ ያልኩህ ዶክመንቶች ለጽህፈት ቤቱ በማስገባት እንዲጸድቁ በማስደረግ የአፍሪካ ነጻነት ቀጠና የሚኒስትሮች ምክር ቤት አለ። በዛ እንዲጸድቅ በማስደረግ ይሁንታን ማግኘት መቻል ስላለብን፣ ጎን ለጎን ግን ያው ፕራይቬት ሴክተሩ የንግዱ ማህበረሰብ እና አምራቹ እንደዚሁም አጠቃላይ ህብረተሰብ ክፍል በዚህ የአፍሪካ ነጻነት ቀጠና ስምምነት ላይ እንደ ሀገር ምን አይነት ግዴታ ውስጥና የገበያ እድል ውስጥ እየገባን ነው የሚለውን ነገር የጋራ ግንዛቤ እንዲኖር ለማስቻል በተለይም ከዩኒቨርሲቲዎች ጋር ንግድ ምክር ቤት ማህበራት ጋር በመሆን የንቅናቄ ስራዎችን እየሰራ ነው።
ስምምነቱ በአሁኑ ወቅት 8 በሚሆኑ ሀገራት በቅድመ ሙከራ ደረጃ እየተገበረ ይገኛል። በሀገራቱ መካከል ያለው ዝግጅት ይለያያል የሚሉት የአፍሪካ ንግድ ምክር ቤቶች ዋና ስራ አስፈጻሚ አቶ ክቡር ገናም ተጠቃሚነቱም ቢሆን እንደየአቅማቸው የተለያየ መሆኑ አይቀርም ይላሉ።
ነጻ ገበያ ሲባል ብዙ ጊዜ እንግዲህ ቲዎሪውም የሚለው ምንድነው? አሸናፊም ተሸናፊም ይኖራል። አንዳንድ ሀገራት የበለጸጉ ወይም ደግሞ ምርት የማምረት አቅማቸው ከፍ ያለ የሆነ የበለጠ ተጠቃሚ ይሆናሉ። እነዚህ የተወሰኑ ሀገራት ናቸው። አንደኛው ሳውዝ አፍሪካ፣ ሌላው ግብጽ፣ ሞሮኮ፣ በመጠኑም ቢሆን ኬንያም፣ አልጄሪያም፣ ናይጄሪያም መጠቀስ የሚችሉ ሀገራት ናቸው። እነዚህ የተሻለ አቅም አላቸው ተብሎ ስለሚገመት የመጀመሪያውና ዋናው ተጠቃሚዎች ይሆናሉ ተብሎ ይገመታል። ሌሎች ደግሞ አነስ አነስ ያሉ ሀገራት አሉ። እንደ ጋምቢያ ስንወስድ በጣም አነስተኛ ሀገር ነው። ቡሩንዲ መሳሰሉ ሀገራት እነሱ ደግሞ መደገፍ የሚኖርባቸውና ለውድድር ሊዘጋጁ የሚችሉበትን እና ከውድድሩም በኋላ ሊደገፉ የሚቻልበትን ሁኔታ ለማመቻቸትም ይሞከራል። ይህም ብቻ አይደለም እንግዲህ በአብዛኛው ከዛሬ ድረስ መንግስታት በታክስ ነው የሚጠቀሙት። አንደኛው ገቢያቸው እንደሚታወቀው ያ የታክስ ገቢ ይቀንሳል ማለት ነው እንግዲህ አሁን በታሪፉ 95% በታሪፍ በወረደበት ወቅት። ስለዚህ እሱንም በምንድን ነው ሊጠቃ የሚችለው የሚለውም እንደዚሁ ተጠንቶ የአፌግዚም ባንክ $1 ቢሊዮን እንግዲህ መድቧል።
ኢትዮጵያ ብዙም የተጠናከረ የአምራች ዘርፍ የላትም የሚሉ አካላት ስምምነቱ ሀገሪቱን የሌላ ሀገራት ምርቶች ማራገፊያ ያደርጋታል በሚል ስጋታቸውን ሲገልጹ ይደመጣል። የዓለም አቀፍና ቀጠናዊ ንግድ ትስስር ተወካይ መሪ ስራ አስፈጻሚ አቶ ታገሰ ሙልጌታ ግን ይልቁኑ ስምምነቱ ተወዳዳሪነትን በማሳደግ የኢትዮጵያን የገበያ ድርሻ ለማሳደግ ያግዛል ሲሉ ስጋቱን ያጣጥላሉ።
ተወዳዳሪ የሆኑ ምርቶች ይመጣሉ፣ ግልጽ ነው። የእኛ አምራቾች ከሌላው የአፍሪካ ሀገር ከሚመጣው ምርት ጋር መወዳደር እንዲችሉ ማድረግ ግዴታ ነው። የእኛን ምርታማነት ሊያሻሽል ተወዳዳሪነት ሊያሳድግ እድል ከመክፈት ባሻገር እንደ ባለሙያ ተግዳሮት ይሆናል ብዬ አላምንም። እኔ ተጽዕኖ ይፈጥርባቸዋል ብዬ እርግጥ ነው በጣም መወዳደር የማይችሉ አምራቾች ምናልባትም ከውድድሩ ሊሆኑ የሚችሉበት ሁናቴዎች ሊፈጠሩ ይችላሉ። ግን በዛው ልክ አቅም ኖሯቸው ማምረት የሚችሉ ገበያ የሚፈልጉ አምራቾች ግን የተሻለ የገበያ እድል ይፈጥርላቸዋል።
የአፍሪካ ንግድ ምክር ቤቶች ዋና ስራ አስፈጻሚ አቶ ክብሩ ገና በበኩላቸው ኢትዮጵያ ከስምምነቱ ተጠቃሚ እንድትሆን ለአምራች ኢንዱስትሪ ማደግ ትኩረት ሰጥቶ መስራት ያስፈልጋል ይላሉ።
ገና ብዙ ያልጠነከሩ የኢንዱስትሪ ድርጅቶች ስላሉ እነሱም የኢንዱስትሪ ድርጅቶች እንዴት ነው የምንንከባከባቸውና እንዴት ነው የምንጠብቃቸው የሚለው የራሱ ስትራቴጂ ሀገሪቷ ማውጣት ይኖርባታል። ዝም ብሎ ሜዳውን እንዲከፈት ብቻ ተደርጎ በራሱ ሁኔታ ይስተካከላል የሚለው አካሄድ የሚሄድ አይመስለኝም፣ የሚያዋጣም አይመስለኝም። ስለዚህ የተመረጡ ኢንዱስትሪዎች ላይ ሊሰጡ ወይም ደግሞ ሊደረጉ የሚገባቸው ድጋፎች በጣም በጣም በጠነከረና ውጤት ሊያመጣ በሚችል መልኩ መዘጋጀት መቻል አለባቸው። አለበለዚያ አሁንም ከቻይና እንደሚመጣ ሁሉ ከሌሎች አፍሪካ ሀገራት የሚመጡ ምርቶች የሀገሪቷን ኢንዱስትሪ እንዳውም ትንሿን ኢንዱስትሪ ሊያጠፉ ይችላሉ ተብሎ መገመት ይቻላል።
ከኤርትራ በስተቀር ሁሉም የህብረቱ ሀገራት የፈረሙትን ነጻ የንግድ ስምምነት ወደ ተግባር ለማስገባት ትኩረት ሰጥቶ መስራት የዚህ ዓመት የአፍሪካ ህብረት ጭብጥ ወይም ቲም ሆኖ እየተሰራበት ይገኛል። 1.3 ቢሊዮን ህዝብ እንዳላት የምትገመተው አፍሪካ በአሁኑ ወቅት ጥቅል አህጉራዊ ምርቷ ከ2.7 ትሪሊዮን ዶላር በላይ መድረሱን መረጃዎች ያሳያሉ። ለአሜሪካ ድምፅ አስማማየ ነው ከዋሽንግተን ዲሲ።
በከፍተኛ የትምህርት ተቋማት ይሰጥ የነበረው የክረምት ትምህርት ዘንድሮ እንዳይካሄድ ከትምህርት ሚኒስቴር መምሪያ መውረዱን ተከትሎ በአስር ሺዎች የሚቆጠሩ ተመራቂ ተማሪዎች የምረቃ ጊዜያቸው መራዘሙ ቅሬታ እንደፈጠረባቸው ተማሪዎቹ ገልጸዋል። በጉዳዩ ላይ ለአሜሪካ ድምጽ ምላሽ የሰጡት በትምህርት ሚኒስቴር የከፍተኛ ትምህርት የመምህራንና ተማሪዎች ልማት ኃላፊ የትምህርት ጥራትን እውን ለማድረግ ሲባል ውሳኔው መሰጠቱን አመልክተዋል። መስፍን አራጌ ዘገባ አለው።
በዋግምራ ብሔረሰብ አስተዳደር ዞን በሂሳብ መምህርነት የሚያገለግሉ ታሳይ አበራ ዲፕሎማቸውን ወደ ዲግሪ ለማሳደግ ላለፉት 4 ዓመታት በደብረ ማርቆስ ዩኒቨርሲቲ የክረምት ትምህርት ተከታትለው ዘንድሮ ለመመረቅ እየተጠባበቁ ነበር። ትምህርት ሚኒስቴር ዘንድሮ የክረምት ትምህርት እንደማይኖር ሐምሌ 25 ቀን 2015 ዓ.ም ይፋ ማድረጉን ተከትሎ የምረቃ ጊዜያቸው በመራዘሙ ቅሬታቸውን ለአሜሪካ ድምጽ ገልጸዋል።
ዘንድሮ በጣም በጉጉት ጠብቄ ነበር። 2016 ዲግሪን ይዤ ወደ ክላስ ነበር ሀይ ስኩል ምናምን ለመግባት ደሞዝ ደግሞ ለመሻሻል አስቤ ነበር። ከዚያ ያው ሳናውቅ መንግስት እንግዲህ እንደዚህ መድረጋችን በጣም አዝነናል። እንግዲህ
ከፍለህ ነው የተማርከው?
አዎ ከፍዬ ነው። እስከ 2 ወር ነበረ ምንማር ያው ሐምሌና ነሐሴ። ከዚያ የሁለት ወር ላይ የሚከፈልን ደሞዝ 8000 ብር ነው። የእኛ ወጪ ግን እዚያ 2 ወር ላይ ሄደን ዩኒቨርሲቲ ላይ የምንከፍለው ከ8000 አልፎ እስከ 12000 ይህንን አውጥተን ነው እንግዲህ የተማርነው።
ቤተሰብ አስተዳዳሪ እንደሆኑ የሚናገሩት ቅሬታ አቅራቢ ላለፉት 4 ዓመታት ከ70000 ብር በላይ ያወጡት ከቤተሰቦቻቸው ፍላጎት ላይ ቀንሰው እንደሆነ ጠቁመዋል። በአማራ ክልል የመንግስት ዩኒቨርሲቲዎች መምህራን ማህበር ፕሬዚዳንት ፈለቀ ወርቁ እንደሚሉት የክረምት ትምህርት ዘንድሮ እንደማይኖር ትምህርት ሚኒስቴር ለዩኒቨርሲቲዎች ያስተላልፈው መልእክት ዘግይቶ ነው። ይህ ደግሞ በመማር ማስተማሩ ውስጥ ተሳትፎ በሚያደርጉ አካላት ላይ ተጽዕኖ ፈጥሯል ነው የሚሉት።
የሚመለከተው አጋር አካላት መረጃን ለተቋሙ ባለማድረሱ ተማሪዎችን ከእውቀትና ክህሎት በዘለለ በኢኮኖሚም ጎድቷል። ማሳያ ለክረምት ዶርም ለሁለት ወር መማሪያ ቅድመ ክፍያ እስከ 4000 ብር ከፍለዋል በየዩኒቨርሲቲዎቹ ማለት ነው። እቃንና ምንን ጭነው ደግሞ አልጋ ምንን ከዶርሙ ማመጣው ለትራንስፖርት አላስፈላጊ ወጪ አውጥተዋል ማለት ነው። ከተመረቀ በኋላ ደረጃ ማሻሻያ ደሞዝ ይከፈለው ነበር። ዲፕሎም የነበረ ዲግሪ ነው የሚያገኘው፣ ዲግሪ የነበረ ማስተር ነው። መምህር ተማሪን ለማስተማር ዝግጅትን ባጠናቀቀበት በኢኮኖሚም ክረምት ላይ አግኝቶ ኑሮን እመራለሁ ባለበት ሰዓት ላይ ይሄን ያልታሰበ ውሳኔ ማስተላለፉ ለእኛ በጣም ተሰምቶናል። ለመምህራን ማበር ቤታችን ለማሰማትም የተፈጠረ የፖለቲካ ችግር በየክልሉ ስላለ ለመስመሮችና መንገዶች ስለተዘጉ አቤቱታው ታፍኖ ቀርቶብናል።
በወሎ ዩኒቨርሲቲ የርቀት ተከታታይ ትምህርት ዳይሬክቶሬት ቡድን መሪ ሞልጌታ ዮናስ ዘንድሮ ዩኒቨርሲቲው የክረምት ተከታታይ ትምህርት ለመስጠት ቢዘጋጅም ከትምህርት ሚኒስቴር በተላለፈው መመሪያ መሰረት ተማሪዎችን ሳይቀበሉ መቅረታቸውንና በዚህም ሊመረቁ የሚገባቸው ተማሪዎች መረቃቸው ወደሚቀጥለው ዓመት እንደተሸጋገረ ገልጸዋል።
6100 የሚሆን ተማሪዎች ይገባሉ ብለን ይጠብቃል ነበር። ያው በተፈጠረው የፕሮግራም መዛባት ምክንያት ሳይገቡ ቀርተዋል እነዚህ ተማሪዎች። ይሄ አንደር ግራጁዌት ተማሪዎች ናቸው። ፖስት ግራጁዌትም አለን። ፖስት ግራጁዌት ይገባሉ ብለን አስበን የነበረው 1064 ተማሪዎች ነበሩ። እነዚህንም ተማሪዎች ማስገባት አልተቻለም። ከእነዚህ ውስጥ ይመረቃሉ ብለን የምናስባቸው አንደር ግራጁዌት ላይ 1200 ተማሪ፣ ፖስት ግራጁዌት ላይ ደግሞ ወደ 200 ተማሪዎች እናስመርቃለን ብለን አስበን ነበር። ያው አልተሳካም።
በትምህርት ሚኒስቴር የከፍተኛ ትምህርት የመምህራንና ተማሪዎች ልማት ክፍል ኃላፊ አቶ በየነ ተዘራ በበኩላቸው መመሪያው የተላለፈው የትምህርት ጥራትን ለማረጋገጥ እንደሆነ ለቪኦኤ ገልጸዋል።
በዚህ ዓመት ስፔሲፊካሊ የክረምት ትምህርት እንዲቆም የተደረገው ተጣቦ ነበር ፕሮግራሞቹ። አንደኛ ባክሎጉ በኮቪድ ምክንያት ክራሽ ኮርስ እየተባለ በሰሜን ጦርነትም የ12ኛ ክፍል ፈተናውም ተዛብቶ ተማሪ በጊዜ መግባት አልቻለም ወደ ዩኒቨርሲቲ በዚህ ምክንያት ካላንደር ስለተዛባ ዲስ ይር እንደምታወቀው የ12ኛ ክፍል ፈተናንም ሰመር ላይ ነው ፈተን ነው። ከዛ በኋላ የሚተርፍ የትምህርት ጊዜ የሚሆን ጊዜ ስለማይኖር ይሄ ደግሞ ከፍተኛ ትምህርት ጥራት ላይ ከፍተኛ ችግር ስለሚያመጣ ዲስ ይር እንዲቆም የተወሰነው በዚህ ምክንያት ነው። የቀጣዩንም የትምህርት ካላንደር እንደማጠቃቀል ጭምር
በሐዋሳ ዩኒቨርሲቲ የሬጅስትራርና የቀድሞ ተማሪዎችና ተመራቂዎች ጉዳዮች ዳይሬክቶሬት ዳይሬክተር ዶክተር ዘሪሁን ክንፈ በበኩላቸው ሚኒስትር መስሪያ ቤቱ ያነሳውን የትምህርት ጥራት ጉዳይ ይስማሙበታል።
መምህር ይመጣልን ከሐምሌ 15 በኋላ ነው። ከሐምሌ 15 በኋላ ይመጣና ደግሞ መስከረም 2 ትምህርት መጀመር አለበት ልቀቁ ይላል። አንድ ወር በ15 ቀን ውስጥ አንድ ሴሚስተር ኮርስ ጨርሶ ማሰራበት ትንሽ ቻሌንጂንግ ነበረው። እውነትም አንደምታ ነበረው የትምህርት ጥራቱ ላይ። እኔ እንደ ሀገር መሰራት አለበት የድሮ የነበረው ትሬንድ ያው በተወሰነ አውትፑቱን እያየ ነው። ምክንያቱም ከዚሁ ከኛ አስመርቀናቸው የሚሄዱት ናቸው እንግዲህ ሀይ ስኩል አስተምረው ወይም ደግሞ ታች አስተምረው ተመልሰው የሚመጡት አይደል። አንዳንዶች እንግዲህ አሁን በቅርቡ የተጀመሩት ሪፎርሞች የፈተና አሰጣጥ የኤግዚት ኤግዛሙም የሶልታ ክፍል አፈጣጠሩም ትምህርት ቤቶችን ብቻ ሳይሆን ከኛ ከማሰልጠኑ ጀምሮ ነው ተያያዥነት ያለው ነው። እኛ ሰልጥነን ያወጣ ነው መምህር ሄዶ አስተምሮ ነው አይደል ተማሪዎችን እንደገና እነሱ እሱ ያስተማራቸው ተማሪዎች ተፈትነው የወደቁት። ስለዚህ ዩኒቨርሲቲዎችም አሉበት ማለት ነው። ግን ጥናት ያስፈልጓል።
በአማራ ክልል የመንግስት ዩኒቨርሲቲዎች መምህራን ማህበር ፕሬዚዳንት ፈለቀ ወርቁ ግን በዚህ አይስማሙም።
ትምህርት ጥራት ከተባለ ውይይት ተደርጎበት እስከ ታች ወርዶ የዩኒቨርሲቲ የበላይ አመራሮች አውቀው ለመምህራን ግንዛቤ ተፈጥሮ የታች ተማሪዎችም ለምርቃና ለመማር የሚመጡት ቀድሞ ማሳወቅ ነበረበት። ጊዜ ሳይሰጥ ውይይት ሳይደረግ ሰው በስነ ልቦናና በኢኮኖሚ የሚከፍለውን ክፍያ ከየወሩ ከሚያገኘው ገንዘብ ላይ ቆጥቦ ተርቦ ያስቀመጠውን ደርሶ የትምህርት ጥራት የሚመጣ እኮ የለም። ትምህርት ጥራት ስለተዘመረ ብቻና በአንድ መስመር ክረምት አይሰጥም ስለተባለ አይመጣም።
የሐዋሳ ዩኒቨርሲቲው ዶክተር ዘሪሁንም ከውሳኔ በፊት ውይይት ሊኖር ይገባ ነበር ብለዋል።
የሚያውኑ ባች ተጎጂ ነው። በኮቪድ አንድ ዓመት ተዘግቶባቸው ነበር። የሪጉላር ተማሪዎቹ ኮምፐንሴት ተደርጎ ከናወን የክረም ተማሪ ኮምፐንሴት አልተደረገም። አንድ ዓመት ቀነስንባቸው ማለት ነው አይደል? አሁን ደግሞ አንድ ዓመት ቀነስንባቸው። ስለዚህ አንድ ሰው አንድ ዲግሪ ለመያዝ 6 ዓመት ይፈጅበት የነበረው 8 ዓመት ሆነ ማለት ነው። አንድ ሰው ማስተርስ በ4 ዓመት ይዞ የነበረው በ6 ዓመት ሆነ ማለት ነው። ሰውየውን ማሰልጥና ወደሚፈለግበት ቦታ ከማስማራት አንጻር ሰውየው ላይ ብቻ ሳይሆን እኔ ሰለጥንለት የላከውም ተቋም ራሱ ተጎጂ ነው ብዬ አስባለሁ። በኮቪድ አንድ ዓመት ተዘግቶባቸዋል፣ አሁንም ተዘግቶባቸዋል። በአንድ ሰው ህይወት ላይ 2 ዓመት የትምህርት ጊዜው ማራዘም ትንሽ ከባድ ነበር እና ውሳኔው ውይይት አልነበረውም ብዬ አስባለሁ እንደኔ ዝም ብዬ ማለት ነው።
ከ2011 የትምህርት ዘመን በኋላ ዩኒቨርሲቲው በክረምት ተከታታይ ኮርስ ተማሪዎችን ባይቀበልም ቀድሞ ከተቀበላቸው 2916 ተማሪዎች ውስጥ ከ500 እስከ 700 የሚደርሱትን ዘንድሮ ለማስመረቅ አቅዶ እንደነበር ዶክተር ዘሪሁን ጠቁመዋል። ትምህርት ሚኒስቴር መመሪያውን ሲያወርድ የተመራቂ ተማሪዎችን ጉዳይ እንዴት እንደቃኘው ቪኦኤ በከፍተኛ ትምህርት የመምህራንና ተማሪዎች ልማት ዴስክ ኃላፊ አቶ በየነን ጠይቆ ነበር።
ፕሮግራም ይዞና የትምህርት ካላንደሩ ተስተካክሎ ሲል የተፈለገው እስቲሜት በሆኑ የትምህርት ጥራትን ማረጋገጥ ነው። የትምህርት ጥራትን ለማረጋገጥ ደግሞ መወሰን ያለባቸውን ነገሮችን በጊዜ መወሰን ስለሚያስፈልግም ጭምር ነው። ስለዚህ አሁን ተመራቂ ተማሪዎች እጣ ፈንታ ምን ይሆናል የሚለው ነገር በዚህ ዓመት የሚመረቁትን ዩኒቨርሲቲ ሊያስመርቅ ይችላል። በተለያየ ምክንያት የማይመረቁትንም በዛው ነው የሚዳኘው። ለምሳሌ አሁን በኮሮና ጊዜ ተመራቂ ተማሪ ነበረ፣ ይሄ ራስ አልተመረቀም። በዚህ ጊዜም መመረቅ ያለባቸው ዩኒቨርሲቲ ለይቶ የሚመርቃቸው ካሉ ይመርቃቸዋል፣ ያስመርቃቸዋል። አይ በዚህ ሰርኩላር ደግሞ የማይመረቁት ከሆኑ ዩኒቨርሲቲው ማኔጅ የሚያደርግ ነው። ይሄ ዩኒቨርሲቲ አውቶኖመስም ስለሆነ
ዘንድሮ ተፈጻሚ ያለመሆኑ በሚቀጥሉት ጊዜያት መርሃ ግብር ላይ መጨናነቅ አይፈጥርም ወይ?
እኛ እንደ ትምህርት ሚኒስቴር ፕሮግራም ድነን እንኳን የአንድ ዓመትን የዛሬ 10-15 ዓመትን ፕሮግራም አድርገን ስለሚሆን የዚህ ኤዱኬሽን ካላንደሩ ከተስተካከለ ቀጣይም ተማሪም ቶሎ ለሰመር ጊዜው ለቆ ይወጣል። አስተማሪም ሬዲ ሆኖ ይገባል። ሰመር የሚገቡ ተማሪዎችን በጊዜ ይገቡና 2 ወርና ከዛ 3 ወር አካባቢ ተምሮ እንዲወጡ የትምህርት ጥራትን በዛ ይረጋገጣል። በዛ ምንም ስጋት አይኖርም። አሁን በዚህ መስከረም ላይ ትምህርት ይጀምራል።
የወሎ ዩኒቨርሲቲው አቶ ሙልጌታ ደግሞ በተደራራቢ ችግሮች ትምህርታቸው ለተስተጓጎሉባቸው ተማሪዎች ውሳኔው ተጨማሪ ቅሬታ እንደፈጠረ ይናገራሉ።
አንድ ዓመት ብቻ አይደለም የተራዘመባቸው፣ ጦርነቱ ያራዘመባቸው አሉ። ከዛ ቀጥሎ ደግሞ አሁን ይሄ ፕሮግራም መዛባቱ ካሌንደሩ የትምህርት ካሌንደር አልመጣ ስላለ ተጨማሪ ያራዘመባቸው 2 ዓመት ማለት ነው። 5 ዓመት ይመረቅ የነበረ ተማሪ 7 ዓመት ሆነ ማለት ነው የሚመረቅበት ጊዜ። ፕሮግራሙ ድንገተኛ መሆን ተማሪዎች እኛ ማስታወቂያ አውጥተን ነበር፣ ክፍያም እንዲከፍሉ ፕሮግራም አውጥተንላቸው ነበር እና ተማሪው እንዳጋጣሚ አካውንት ውስጥ አስገብቷል ክፍያ። አሁን ገንዘባችን ይመለስልን የተለያዩ ጥያቄዎችን እያነሱ ነው። አሁን ይሄ ትምህርት ክፍያ ለተማሪዎቹ መመለስ አለበት። ይሄን ለማስመለስ የሚሄዱ ፕሮሰሶች አሉ። ዩኒቨርሲቲ ውስጥ የሚመጣ ተማሪ ከተለያየ አካባቢ ይመጣል። ይሄ ከተለያየ አካባቢ የመጣ ተማሪ ደግሞ ይህን ገንዘብ ለማስመለስ ከተለያየ አካባቢ ወደዚህ ሊመጣ ነው ማለት ነው።
የትምህርት ሚኒስቴር
ተመልካቾቻችን የዕለቱን መሰናዶ እዚህ ላይ ፈጽመናል። ኤደን ገረሞ መሰናዶውን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎችና እንዲሁም ከምሽቱ ዋና አዘጋጅ ቆንጅት ታዬ ጋር በመሆን እንሰናበታለን። ሰላም ጤና ይስጥልን። ደህና ደሩ።